ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ፕሮግራሙን ማስተላለፍ ከጀመረ እነሆ ዛሬ 3 ዓመቱን አስቆጥሯል።
የአባላትና ደጋፊዎቻችን በገንዘብ ድጋፍ የማድረግ በእያንዳንዱ ፕሮግራማችን ላይ የምትሰጡን ገንቢ አስተያየቶች በእውቀታችሁ አስተዋጽኦ የምታደርጉ ሁሉ ለዚህ ረጅምና ውጤታማ ጉዞ መሰረቶች ናችሁና ለነጻነት በሚደረገው ተጋድሎ ግብ መምታት ተጠያቂነታችሁ ቀጣይነት እንዲኖረው በአክብሮት በመጠየቅ የእንኳን አደረሳችሁ መልእክታችንን በእያላችሁበት ይደርሳችሁ እንላለን።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 23 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎችን ተነተናገን። በማስከተልም በሳምንት ውስጥ በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የወያኔው ጭምብል ያደግ ምክር ቤት የኦህዴድን ሊቀመንበር አብይ አህመድን የድርጅቱ መሪ አድርጎ መርጧል። በቅርቡ በወያኔ ፓርላማ ጠቅላይ ሚኒስትር ሆኖ እንደሚመረጥም ይጠበቃል። ከአንድ ሳምንት ለበለጠ ጊዜ ከፍተኛ መፋጠጥ የተከሰተበት የአዴክ ምክር ቤት ስብሰባ አብይ አህመድን ሊቀመንበር አድርጎ መጠናቀቁ ብዙዎቹ ሲጠብቁት የነበረ መሆኑ ግልጽ ነው። አብይ ገና በለጋ ዕድሜው በወያኔ ተመልምሎ ለረጅም ዓመታት በወታደሩና በጸጥታ ውስጥ በማገልገል እስከ ሌተናል ኮሎኔል ማዕረግ የደረሰ ሲሆን የኢንተርኔት ቴክኖሎጂን በመጠቀም ያፈናና የጸጥታ ሥራ ኃላፊነት ተሰጥቶት ሲያገለግል መቆየቱ ይታወቃል። ከቅርብ ጊዜ ወዲህ በሕዝብ ግፊት ወደፊት መጥቶ አንዳንድ ሕዝባዊ የሆኑ የለውጥ እርምጃዎችን ለመውሰድ ተዘጋጅቷል ቢባልም ለዓመታት ከነበረበት የወያኔ ተጽዕኖ ወጥቶ ምን ያህል የአገሪቱን ዋና ዋና ችግሮች ሊያቃልል ይችላል የሚለው እያነጋገረ ነው። አንዳንድ ዜጎች አብይ የአስቸኳይ ጊዜ አዋጁን ያስቆማል፣ ከተቃዋሚዎች ጋር ንግግር እንዲደረግ ሁኔታውን ያመቻቻል፣ የሽግግር ሁኔታን ይፈጥራል፣ የወያኔ አገዛዝ ለ27 ዓመታት በአገሪቱ ላይ ያንሰራፋውን የፖለቲካ የኢኮኖሚና ወታደራዊ የበላይነቱን ሊያስቀር ይችላል ወዘተ የሚሉ ህልማዊ ምኞት ውስጥ የገባ አስተያየት በመሰንዘር ላይ ይገኛሉ። ሌሎች ደግሞ በተቃራኒው የወያኔን ትዕዛዝ ከማስፈጸም በስተቀር ምንም የሚያመጣው ለውጥ የለም ሲሉ ቢፈልግ እንኳን ከወታደራዊና በኢኮኖሚያዊ መስክ ስር ሰዶ የተጠናከረው የወያኔ ድርጅት ፍላጎቱን እንዳያሟላ ጋሬጣ ሊሆንበት ይችላል ይላሉ። አንዳንዶቹ ከዚህም አልፈው ወያኔ ከገባበት ቀውስ ለመውጣት እንደገና ለመጠናከር ጊዜ ለማግኘት በተለይ በኦሮሞ አካባቢ ያለውን የወጣቶች እንቅስቃሴ በሽንገና ለማብረድና አገራዊ የሆነውን ህዝባዊ እንቅስቃሴ ለመምታት ነው ብለው በረቀቀ ዜልና ተንኮል ያዘጋጀው ሳይሆን አይቀርም በማለት ግምታቸውን ይሰጣሉ። ለማንኛውም ብዙ ሳይቆይ ወደፊት ሁሉም ነገር በግልጽ የሚታይ ስለሆነ እስከዚያው ድረስ ሳይዘናጉ ትግልን አጠናክሮ ከመግፋት በስተቀር አማራጭ የለም የሚሉ በርካቶች ናቸው።
አፋኙ ያስቸኳይ ጊዜ አዋጅ በይፋ ከታወጀ ጀምሮ 1700 ሰዎች በወያኔ ኮማንድ ፖስት ታስረዋል በማለት በወያኔ ፓርላማ የተቋቋመ መርማሪ ቦርድ ይፋ ማድረጉን የወያኔ ዜና ማሰራጫዎች ገልጸዋል። በመርማሪ ቦርዱ አገላለጽ ሰዎች የታሰሩት ከስድስት ቀጠናዎች ሲሆን በአዲስ አበባና በአካባቢው ከተሞች በአዋሽ፣ በቢሾፍቱ፣ በዱከም፣ በደቡብ ምዕራብ ሸዋ፣ በፍቼና በሞጆ 450 ዜጎች በባሌ በአርሲ በመስራቅ ሸዋ በመዕራብ አርሲ ከሚገኙ ከተሞች 39 ከድሬዳዋ ሐረር ከተሞች 178 ከጅማ እስከ ነቀምቴ ባሉ አካባቢዎች 388 በባህር ዳር 43 እና በሰመራ አካባቢ 69 መሆናቸውን ገልጾ በአጠቃላይ 1087 ወንዶችና 20 ሴቶች መታሰራቸውን ይፋ አድርጓል። ይህ ቁጥር ከኮማንድ ፖስት የተላለፈው መረጃ እንጂ በህዝብ በኩል የተደረገውን ጥቆማ ስለማያካትት የታሰሩት ሰዎች ከዚህም በጣም እንደሚበልጡ ብዙ ሰዎች ይናገራሉ። መርማሪ ቡድኑ በሙያ ላይ የደረሰውን ሁኔታ ለመመርመር ያደረገው ቅድ በወያኔ ባለስልጣኖች መታገዱና በአንድ ሰው የግል መኖሪያ ቤት ውስጥ ኮከብ አልባ ሰንደቅ ዓላማ መስቀል ህገወጥ አለመሆኑ ግልጽ በሆነበት ሁኔታ እንደ አንዱ አለማራጌና እስክንድር ነጋ የተያዙትን ሁኔታ ለመመርመር ቡድኑ ምንም አይነት እንቅስቃሴ አለማድረጉ ለስሙላ የተቋቋመ መሆኑን ያመለክታል ተብሏል።
እሁድ መጋቢት 16 ቀን ከሰዓት በኋላ የወያኔ አገዛዝ የጸጥታ ኃይሎች ከረጅም ዓመታት እስራት በኋላ በቅርቡ የተለቀቁትን ዜጎች ያሰረ መሆኑ ታወቀ። የታሰሩት ከ12 በላይ መሆናቸው ሲገለጽ ከነሱም ውስጥ አንዱ አለማራጌ፣ እስክንድር ነጋ፣ ተመስገን ደሳለኝ፣ በፈቃዱ ኃይሉ፣ ማህሌት ፋንታሁን፣ ዘላለም ወርቃገኘው፣ ወይንሸት ሞላ፣ አዲሱ ጌታነህ፣ ተፈራ ተስፋዬ፣ ይነቃቸው አዲስና ስንታየው ቸኮል ይገኙባቸዋል ተብሏል። ግለሰቦቹ የታሰሩት በአዲስ አበባ ጀሞ ተብሎ ከሚጠራው አካባቢ በወጣቶች አሰባሳቢነት በእስር ላይ ቆይተው ለተፈቱ ዜጎች ምስጋና ለማቅረብ በተደረገ ዝግጅት ላይ እንደተገኙ መሆኑ ታውቋል። ለታሰሩበት ምክንያት የወያኔ ባለስልጣኖች የሰጡት ምክንያት ባልተፈቀደ ቦታ መሰባሰብና ኮከብ አልባ ባንዲራ መስቀል የሚል እንደሆነ አንዳንድ ዜጎች ከዜና ምንጮች ገልጸዋል። በአደባባይ እስካል ሆነ እንደ ሰርግ፣ ለቅሶና ለመሳሰለው በቤት ውስጥ ወይም በቀጥር ግቢ የሚደረግ የግልና ባህላዊ ስብሰባ የወያኔ የአስቸኳይ ጊዜ አዋጅ እንደማይከለክልና የቅድሚያ ፈቃድ እንደማይጠይቅ ግልጽ ሆኖ ሳለ ግለሰቦቹ የታሰሩት በማናለብኝነት ነው የሚሉ ክፍሎች እርምጃው በህዝባዊ አመጽ ግፊት የተለቀቁትን ዜጎች በዘዴና በመሰሪ ተኮል እንደገና ለማሰር የታቀደ ነው ይላሉ።
በደቡብ እና በደቡብ ምስራቅ ኢትዮጵያ በድርቅና በግጭት ምክንያት የሚፈናቀሉት ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱና ካለፈው መስከረም ወር ጀምሮ ከአንድ ሚሊዮን በላይ ተፈናቃዮች ቤት ንብረታቸውን ጥለው በመጠለያ ካምፖች መስፈር የተገደዱ መሆናቸውን ሃንዲካፕ ኢንተርናሽናል የተባለው ተቋም ባወጣው ዘገባ ገልጿል። ተፈናቃዮቹ ከጅጅጋ እስከ ሙያሌ 400 መጠለያ ጣቢያዎች ውስጥ እየተስተናገዱ መሆናቸውን ተቋሙ ገልጾ የመንግስት ስራ ቤቶች፣ ትምህርት ቤቶችና እንዲሁም ቤተሰቦች ለብዙዎቹ መጠለያ ሆኗል ብሏል። ብዙዎቹ ሴቶችና ህጻናት ሲሆኑ ረጅም መንገድ በመምጣታቸው የተዳከሙ መሆናቸውም ተገልጿል። ድርጅቱ በሚቀጥለው ወራት የተፈናቃዩን እርዳታ የሚፈልገው ሰው ቁጥር ከ5 እስከ 7 ሚሊዮን ሊደርስ ይችላል የሚል ግምት ሲያስቀምጥ፣ ይህን ችግር ብዙዎቹ እርዳታ ሰጭ ድርጅቶች አልተመለከቱትም በማለት ማስጠንቀቂያ ሰጥቷል።
አርብ መጋቢት 21 ቀን በይፋ የተሰራጨው የወያኔው ጭምብል የሆነው የኢሃዴግ ምክር ቤት መግለጫ የለመዱትን አሰልቺ ግምገማዎችና ቅስቀሳዎች ከዘረዘረ በኋላ በኢትዮጵያ ውስጥ የጭቆና ስርዓት የለም፣ ያለው ችግር የአሰራር ክፍተት ነው በማለት ዘርዝሯል። ከጊዜ ወደ ጊዜ የተፈጠሩትን የአሰራር ክፍተቶች በተገቢው መንገድ ለመሙላት ባለመሞከሩ ችግሮች ሊፈጠሩ ይችላሉ በማለት ተሳልቋል። ላለፉት 27 አመታት የወታደሩን የጠጣታውንና ሌሎች እንደ ፍርድ ተቋም ወዘተ የመሳሰሉትን ተቋሞች ሙሉ በሙሉ በመቆጣጠር የሌሎች ብሔርና ብሔረሰብ ዜጎችን በግፍ ሲገድል ሲያስርና አስሮ ሲያሰቃይ እንዲሁም መድረሻቸውን ሲያጠፋ የቆየበት ኢኮኖሚው ሙሉ በሙሉ በመቆጣጠር ካንድ ብሔር የተውጣጡ ጥቂት ግለሰቦች ሲፈነጩበትና ሌሎች በመግብ ጥረት በሌላም ችግር ህይወታቸው እንደቅጠል በሚረክፍበት ሁኔታ የጭቆና አገዛዝ የለም ብሎ በመመጣደቅ የሚያደርገው ቅስቀሳ ሊያታልል የሚችለው ራሱን እንጂ ማንንም እንዳልሆነ ግልጽ ሊሆንለት ይገባል የሚሉ በርካቶች ናቸው። ከ27 አመት በፊት የወያኔ ድርጅት በተጽኖ ያወጣው ህገ መንግስት ተብየው እንኳን የውያኔ ጠቅላይ ሚኒስትር የወታደሩንና የጸጥታውን ተቋም ሊያዝ ይችላል የሚል ስልጣን በመስጠቱ ግልጽ ሆኖ ያለ ግለሰቦቹ ስልጣን አልባ መሆናቸው ባለፉት ጥቂት አመታት በኃይለ ማርያም ደሳለኝ እንዲሁም በቅርቡ በአዲሱ ጠቅላይ ሚኒስትር የሚታይ መሆኑን ብዙዎች ይገልጻሉ።
ቀዳሜ መጋቢት 15 ቀን አዲስ ህጋዊ ፓርቲ ለመመስረት ሲንቀሳቀሱ የነበሩ 19 ሰዎች በባህር ዳር የታሰሩ መሆናቸው ታወቀ። ቀድመ ፓርቲ ስብሰባ ለማድረግ ከተለያዩ ቦታዎች ባህር ዳር የተሰባሰቡት ሰዎች በኮማንድ ፖስት አባላት ለእስር የተዳረጉ ሲሆን ከተያዙ በኋላም ድብደባ ተፈጽሞባቸዋል ተብሏል። ከታሰሩት መካከል በወሎ ዩኒቨርሲቲ መምህር የነበሩትና አሁን በጥብቅና ስራ ላይ የተሰማሩት ዩሱፍ አህመድ፣ በወሎ ዩኒቨርሲቲ መምህር በለጠ ሞላ፣ በአዲስ አበባ ዩኒቨርሲቲ መምህር ዳንኤል አበባው፣ የአማራ ቴሌቪዥን ጋዜጠኛ ንጋቱ አስረስ እንዲሁም ጋሻው መርሳ የተባሉ ግለሰብ ይገኙበታል። እስካሁን ለፓርቲ ምስረታ ሲያደርጓቸው የነበሩት እንቅስቃሴዎች በወያኔው የምርጫ ቦርድ መታወቃቸው ግልጽ ሲሆን ለእስር መደረጋቸው ብዙዎቹን አስገርመዋል። በተመሳሳይ ዜና የወያኔ አገዛዝ ኮማንድ ፖስት ባለፈው ሳምንት መጨረሻ ላይ በተለያዩ ቦታዎች በርካታ ሹማምንትን ያሰረ መሆኑም ተነግሯል። በምስራቅ አረርጌ የባቢሌ ወረዳ የጸጥታ ሹም የነበረው ሐምዛ አብዱ በኮማንድ ፖስት አባላት የታሰረ መሆኑን የአካባቢው ባለስልጣኖች ለዜና ምንጮች የገለጹ ሲሆን ታስሮ ወዴት እንደተወሰደም አልታወቀም ተብሏል። እንዲሁም በምዕራብ አረርጌ የሚኤሶ ከተማ አስተዳዳሪና ሌላ የኦህዴድ ባለስልጣን ታስረው የተወሰዱ መሆናቸውን የድርጅቱ የአካባቢ ቢሮ ለዜና ምንጮች ገልጿል። በዚሁ በምዕራብ አረርጌ በአስበተፈሪ ጭሮ ከተማ ሼክ ኢብራሂም የሚባሉትን ኢማም ኮማንድ ፖስቱ ያሰራቸው መሆኑ ተነግሯል። የአስቸኳይ ጊዜ አዋጅ ከታወጀ ጀምሮ በርካታ የወዴድ ባለስልጣኖችና የአካባቢው መሪዎች በወያኔ ኮማንድ ፖስት ተይዘው መታሰራቸው ይታወቃል። ከእነዚህም ውስጥ የምስራቅ አረርጌ ዋና አስተዳዳሪ፣ የኦሮሞ አካባቢ ምክትል ፖሊስ ኮሚሽነር፣ የምስራቅ ወለጋ ዞን ምክትል አስተዳዳሪ፣ የነቀምት ከተማ ከንቲባ፣ የቄለም ወረዳ አስተዳዳሪ እንዲሁም በቅርቡ የታሰሩት የኦሮሞ አካባቢ ቃል አቀባይ አቶ ታዬ ደንዲያ ይገኙበታል።
ባለፈው ረቡዕ በጋና የሀገሪቱ ባለስልጣኖች ከአሜሪካን ጋር ያደረጉት ስምምነት በመቃወም ሰላማዊ ሰልፍ ማድረጋቸው ታውቋል። በሺህ የሚቆጠሩ አደባባይ ወጥቶ ተቃውሞአቸውን የገለጹ ሲሆን ሰልፉ የተደራጀው በተቃዋሚ ፓርቲዎች መሆኑ ታውቋል። ባለፈው ሳምንት በጋና ፓርላማ ሲጸድቅ የተቃዋሚ ፓርቲ ተወካዮች አዳራሹን ለቀው ወጡ ሲሆን ስምምነቱ አሜሪካ የጋናን አውሮፕላን ማረፊያ ጨምሮ የጋናን ልዩ ልዩ ተቋሞች ለወታደራዊ አገልግሎት እንድትጠቀም ይፈቅዳልም ተብሏል። በሰልፍ ውስጥ የወደፊቱ ድላቸውን አደጋ ላይ ነው፣ ጋና ለሽያጭ አትቀርብም የሚሉ መፈክሮች የተሰሙ ሲሆን ተቃዋሚዎቹ ከአሜሪካ ጋር የተደረገው ስምምነት ጋናን ለአማጽያን ጥቃት ያጋልጣልም ብለዋል። Thank you.
ፈሊጥያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸርግን 27 ዓመት ስለተጠቀመበት አረጀ አፈጀ ዋጋቢስ ሆነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር። እንዳልነው ግን አሮጌ ውሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የተራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። ባዕዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራስዎን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ ባዕዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካስ ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፈንዲ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የናንተን ሰው ኃላፊ አድርግ ያለውና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝዳንቶች አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሳል። ልደቱ የተባለው ካዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታ አስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው የጅብ ገበሬ የዝንጀሮ ገልጓይ ሁሉም በየበኩሉ እባላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ ባብላጫው አጥቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲኛም ለጥቂት ጊዜም ቢሆን ተራይ ድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዴሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይህ ነው። ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
ሁሉም ለበጎ ነው አይደለም ይልቃሉ የተዋለ ደስ የተዛመደ ህዝብ መችለ
የህዝብ ትግል ግቡ የወያኔ ስርዓት ማስወገድ ነው። ርዕስን በማስቀየርና ገለባን ምርት አስመስሎ ለመሸጥ ወያኔን የሚደርስበት የለም። ጮሌ ዋሾ ወንበዴና ዘረኛ ቡድን ነው። ህዝባዊ መንግስት ይመስረት፣ ሁሉን አቀፍ ዴሞክራሲያዊ ሽግግር ይደረግ ሲባል ጠቅላይ ሚኒስትር ልንቀይር ነው፣ የተወሰነ እስረኛ ልንፈታ ነው ወዘተ በሚል የህዝብን ጥያቄ ወደ ጎናሽ ቀንጥሮ ዋና ጥያቄ ያልሆነውን ዋና ጥያቄ ያደርጋል። በ1997 ዓመተ ምህረት የሆነውን ያስታውሷል። ዋናው ጥያቄ የተረቀውን የህዝብ ድምጽ የሚመለከት ሆኖ ሳለ የያዛቸውን እስረኞች ይፈታ ዘንድ ዋና ጥያቄ አድርገው ሁሌም ተወናባጅ ተቃዋሚዎች በመጮህ ዋናውን መሰረታዊውን ጥያቄ ረሱለት፣ አስረሳቸው። ለዚያውም የኛን እስረኞች ብቻ ልቀቅልን ብለው ያሳፈሩን። ዛሬም የተያዘው ይህ ነው። ወያኔ የወረደውን ስልጣን አልባ ጠቅላይ ሚኒስትር በሌላ ቀይራል ቀይረ በመሰረቱ ፋይዳ ቢስ ነው። ገበየው ቢሄድ ተተካ ባልቻ አይደለም፣ ሊሆንም አይችልም። አንዳንዶች ለወያኔ ያደሩ ወያኔ እነገሌን ይሹምልን ብለው መለመንም ጀምረዋል። ሀፍረት። አንድ ተቃዋሚ ነኝ ባይ ታክቴ ልፍስፍስ ደግሞ ወያኔ ስልጣን ያለው ጠቅላይ ሚኒስትር ይመደብልን ሲልም ተደምጧል። ማፈሪያ። ወያኔ እርስ በርሱ ማን ለወያኔ ይመቻል ያመቻል በሚል የተወገደውን መጋዣ በሌላ ቢተካው ለኢትዮጵያ ሕዝብ ምንም የሚጠቅመው የለም። ዋናው ዓላማው ለውጥ ተደርጓልና ትግሉን አቆሙ ማለት ብቻ ነው። የወያኔ ወራጁ ጠቅላይ ሚኒስትር እንደ ወያኔ ፕሬዝዳንቶች ጥላ የማይጥል እርባና ሚስ ስልጣን አልባ ሆኖ የተጫወቱበት የዘወሩትና የሾፈሩት ግለሰብ ነው። የህዝብ ፍላጎት በወያኔ ስር የወያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዲመደብለት አይደለም። የወያኔ ዘረኛና ኢዲሞክራሲያዊ ስርዓት እንዲያከትም ነው የህዝብ ፍላጎት። የኑሮ ሁኔታው ዴሞክራሲያዊ ለውጥ እንዲያገኝ ነው የህዝብ ፍላጎት። ጉልቻ ቀየራ ሳይሆን ወጥ ቤቱና ቅመማ ቅመሙ ሁሉ ይቀየር ባይ ነው የኢትዮጵያ ህዝብ። የወያኔ ስርዓትና መንገድ ለኢትዮጵያ የማይበጅ ጸረ ህዝብ አገዛዝ መሆኑ ለ27 ዓመታት ታይቷል። የሚጠገን የሚሻሻል አይደለም። ስርዓቱ የበሰበሰው እንደ አሳ ከጭንቅላቱ ነው በስፋሹ ወያኔ ነው ስለዚህም የገለማውን ቡድንና አገዛዝ ይዞ ምንም ለህዝብ ሊበጅ የሚችል ለውጥ ሊመጣ አይችልም ላለፉት 5 አመታት ህዝብ በሰላም ለለውጥ ታገለ ምን አገኘ ሁለት ያስቸኳይ ጊዜያዎች ግድያና ስርዓት ግብረስየልና ህፃናትንም ያልማረ ፍጅት የቀጠለ ከይሲ ዘረኝነት የብዙሃኑ መታፈን የኮማንድ ፖስት ዲሞክራሲ በደም በሞት የታጀበ ምንም ለውጥ አልተገኘም ወያኔ ባዳንንም ተማጥኖ ቀጥረኞችና ጽንፈኞችንም አስተማርቶ አሁንም ቢሆን ነገ በያዘው ዘረኛና ጨቋኝ ፖለቲካ ሊቀጥል እንጂ ለለውጥ ጊዜው አልፎበታል በመሆኑም ማን ይመደብ ይሆን የሚለው ህዝብን የማይመለከት ከመሆኑም በላይ ምንም ለውጥን የሚያመጣ አይደለም አማራ ወይም ኦሮሞ ጠቅላይ ሚኒስትር መመደቡ የሴትም ሆነች የስላም ዜጋ በዚህ ቦታ መሰየሙ ማንንም ለውጥ መጣ በሚል ሊያደናግር አይገባውም ወያኔ ጨንቆታልና በከፍተኛ ደረጃ ሊያደናግር ሲያሲር ቆይቷል ወያኔ ቢዳከምም ቢከፋፈልም አሁንም የፍጹም ስልጣን ባለቤት ነው ይህ ነው መቀየር ያለበት ወያኔ ስልጣን አልባ መሆን አለበት የራሱን ተለጣፊዎችና እስከዛሬም ሆነ አሁንም አገልጋዮች በመሾሙ ስልጣን አጋራ ወይም ተወ ማለት አይደለምና የተጀመረው ትግል ሳይበርድና ሳይቋረጥ መቀጠሉ የግድ ነው ወያኔና ጭፍሮቹ እገሌ ከገሌ ይሻላል ወያኔን እኮ ይቃወማል ይጋፈጣል ወዘተ በሚል ሊቀልዱብን የሚጥሩትን ሁሉ ውድቅ መሆን አለበት የወያኔ ሰላይ የህዝብ ድርጅት መሪ ተብሎ ሲሸጥ ቧልቱን ገዝተን ጉድ ይሆን ነው ይበቃል ከዚህ በፊት አሁን የወረደው መጋዣ ሲሾም ስልጣን ይዞ ለውጥ የሚያመጣ መስሏቸው እየጠበቀን ነው ብለው ሲመክሩት ሲማጸኑትና ለውጥም ሊኖር ይችላል ብለው ሲደናበሩ የነበሩ የተቃዋሚ ድርጅቶች መሪዎች አቂ ተብዮች አይተናልና አሁንም ያ ሁኔታ እንዳይደገም ያሰጋል አንዱ ተቃዋሚ ተብዬ ወያኔ ረባ ጠቅላይ ሚኒስትር ሹምልን ሲለውጭ ጋዜጠኛ ቃለ መጠይቅ መስጠቱ አያረጋጋንም ህዝብ ሲል የቆየው እኮ ወያኔ ጠቅላይ ሚኒስትር ሹምልን ሳይሆን መንግስታችንን ራሳችን በምርጫ በፍላጎት እንመስርት ነው ህዝብ ነው ባለስልጣን ህዝብ ነው ጠቅላይ ሚኒስትርም መንግስትም መራጭና መስራች መሆን ያለበት ከዚህ ግብሳን ድርስ ወያኔ ሾኬ ሊመታን ቴስታ ሊመታን ማለት ምን ይችላልን ሲጥር ይህን መደገፍና ከወዲሁ ምንም ይህ ነው የማይባል መስዋዕትነት ያልከፈሉት በተለይ ወደ ቀቢጸ ተስፋ ገብተው ወያኔ እንዳለ ሆኖ የተሻለ ሰው ይመድብልን ተጨማሪ ስልጣን ያካፍለን ከቅርጫው ድርሻችንን ይጨምርልን ብሎ መገኘቱ ማንንም አገር ወዳድ ነኝ ለሚል አሳፋሪ አቋም ነው ወያኔ ስልጣን ካለቀቀ ከወያኔ የዘረኛ ዘራፊ ጎራ ማን የተሻለና ለህዝብ የሚበጅ ሰው ሊመጣ ህዝባዊ መንግስት ብለን እየተዋደቅ ከዚህ ግብ ለመድረስ አቅሙም ውሳኔውም እያለን ለምንስ በወያኔ ቡትቶች ረድተን ትግልና ቆም ይጠበቃል ያረጋውን አርጎ አበጀው ቢላችሁ ይህን ባለጊዜ ምን ትሉታላችሁ የሚባልበት ጊዜ አልፏል ባለጊዜው ሰፊው የኢትዮጵያ ህዝብ ራሱ ብቻ ነው ማለትም የወያኔ እህል ውሃው አልቋልና በቃ ነው መልክቱ እንጂ ከቶም ሌላ ሊሆን አይገባውም ከወያኔ ጋር ከርመውና ቆሽሸው አገራችንን በያቅማቸው በድለው ዛሬ ገልበጥ ብለው ህዝባዊ ነን ሊሉ ሲሞክሩ ብንጠራጠራቸው ተገቢ ነው የሚያዋጣውና መፍትሄው በሩቁ መያዝና ባልገውበት ከነበረበት የስልጣን መድረክ ማራቅ ብቻ ነው አሊያም በሌሎች አገሮች እንዳየነው አልሸሹም ዞራሉ ይሆንና የጠላነው ስርዓት በቀጥታም በቅጅም ይቀጥልብናል መስዋዕት በከንቱ መባላችንም አይቀርም በትግላችን ሂደት ላይ ገና ብዙ እንቅፋት እንደሚገጥመን ግልጽና የምንጠብቀውም ነው ጠላት የሚወረውርብንን ሁሉ መልሰን በራሱ ላይ ማፈንዳት መቻል አለብን ጠቅላይ ሚኒስትር ቀይር አላልንም ስልጣን ልቀቅ እንጂ ሊባል ይገባዋል በዚህም ላይ በውስጥም በውጭም በተቃዋሚ ስም ጥሩን ባዮች ሁሉ አቋማቸው ከህዝብ ጎን አድርገው የሚተበቅባቸውን ድፍረትና ጽናት አንጸባርቀው ለፍርፋሪ ሳይሆን ለህዝባዊ መንግስትና ለአንድነት ብልጽግና እንዲቆሙ ጥሪ እናደርግላቸዋለን ሳይታገሉ የደከማቸውን ግን ከህዝብ ወኔ ተውሳችሁ ካልተቀየራችሁ ወደ ታሪክ ትቢያ እንጂ ወደ ቤተ መንግስት መግባቱ ዘበት ነው የምንላቸው ይሆናል ምሁሮች በህዝብ ላይ የሚፈልሉበት ጊዜም አክትሟል ባይነን እንዲያከትምም ስንታገል ቆይተናልና እንቀጥልበታለን ለህዝብ አውቅልሃለሁ የሚሉትን ግብዞች ህዝብ በትግሉ ወደ ጎናሽ ቀንጥሮ የትግሉ ባለቤት ራሱ መሆኑን በደሙ በማረጋገጥ ላይ ነው መራነው ቃኘነው ባዮቹ ከሞላ ጎደል ያፍጠላፊዎችና የትግል ገዝጋዦች መሆናቸውን ነቅቶባቸዋል የትግሉ ባለቤት ህዝብ ነው ያልነው ሀቅ ነውና የውያኔም ሆነ የደጋፊዎቹን ጋሬጣ አስወግደን ትግላችንን እስከተወሰነለት ግቡ ለማድረስ አንወላውል መታገል አለብን። ወያኔ እገሌን ጠቅላይ ሚኒስትር ሾምኩላችሁ በሚልና ምናልባትም ለአንዳንዶች መጨመቻና አፍ መዝጊያ ሹመት በመስጠት የህዝብ ትግል እንዲቋረጥ ለማድረግ መምከሩን መናገር ነብይነትን አይጠይቅም። መውጫ የለውምና ቅጥረኞችና ድርባዮችን አድኑኝ ተቀበሉኝ ህዝብን አደናግሩልኝ ብሎ መማጸኑ የታየም የሚተበቀም ነው። ግን መቼም የማይሻርና የማይለወጠው ሀቅ ማንም ሆነ ማን የወያኔ ጠቅላይ ሚኒስትር የህዝብ ሳይሆን የወያኔ ነው። ቁም ነገሩ የፖለቲካ ስልጣን በሁሉም መስክ በወያኔና ተከታዮቹ እጅ ያለ መሆኑ ነው። የሰራዊቱ፣ የፖሊሱ፣ የቢሮክራሲው፣ የኢኮኖሚ ወዘተ አዛዥና አዛዥ ዘረኛው ወያኔ መሆኑ ነው። በምርጫ ለመሸነፍማ ወያኔ በ1997 ዓመተ ምህረት ባስጢሙ ህዝብ ደፍቶታል ነበር። እንዴት ስልጣኑን እንደያዘ ቀጠለ? የዚህ ምላሹ ዛሬም ወቅታዊ ነው። መቀየር መወገድ ያለበት ወያኔ ከነስርዓቱ ነው። ሌላው ሁሉ ንግግር ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን ተፋፍሞ ይቀጥል። ጸረ ወያኔ አንድነታችንም ይጠንክር።
ፋናት ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋሪ ሀዲያ የሙርሲ ሶማሌው የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እናንተ ነርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃናት ወጣቱ ደግሞ አዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ። ጨፍሩብን ኧረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካንስ ሚዝና ሞሶሎኒ ትለር አኳያችሁ ይል ሰው እንደቲማቲም ስትጨፈልቁ እንብኛ ዓለም ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣይ ስታሽቀነጥሩ ሞትንም ተላምን ሬሳንም መቅጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛና ለጻለ እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል። ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን ነበር እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩይ መች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙልጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነጻነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁ ነፍሳት ማወራረዳል አላም ማጣት የሚያን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለሁ። እዲያ እናንተና አርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኩል በበለጠ በደም የሰከረ መችገራገራል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደምክ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛ እናለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አድርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግ የሚሰረዝ እኮ ጨፍሩብን ምናችሁ ተጎዳ እናምንጣ ሹምባሽ ካራቢን ኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጪ አድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ ፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነሙጣዝ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አሁን ጨፍሩ
ድክመትን በአስቸኳይ ማስወገድ ለድል ዋስትና ነው። ድክመት ላይ ለምን ታተኩራላችሁ የሚሉን አሉ። ድክመታችንን ካላስወገድን ግን እንዴት ወደ ጥንካሬና ድል እንደምናመራ ለኛ ግልጽ አይደለም። በመሆኑም የተቃዋሚ ኃይሎች ድክመት ለድላችን እንቅፋት ሆኖ ቆይቷልና ይህ እንዲወገድ መጣራችን ለኛ ዋና ግዳጅ ሆኖ ቆይቷል። አለባብ ሰው ቢያርሱ ባለም ይመለሱ ብቻ ሳይሆን ሽንፈት ይከናነቡ ነው አቆ። የተቃዋሚ ኃይሎች ድክመት ህጋዊ ተባሉ መገወጥ ትግላችንን መጉዳቱ ምንም ጥርጥር የለውም። በ1997ቱ የወያኔ የምርጫ ሽንፈት ድል የተነጠቅነው በተቃዋሚ ድርጅቶች ድክመትና በስለታጥነት መሆኑን ሁላችንም መታዘብ ተገደናል። ፖለቲካ ጥራትን በስለትና ስልትን ጠያቂ ስምሪት ሆኖ ሳለ የጦረታ ጊዜ ወይም የንግድ እንቅስቃሴ ተደርጎ በመወሰዱ ፍሬ ያለው ትግል ሊካሄድ አልቻለም። ወያኔ ለግቡ ታግሏል። በፖለቲካው መስክም ስምሪቱ የሞት ሽረት ጉዳይ ነው። በፖለቲካው ሙያተኛ ነው። በአንጻሩ ተቃዋሚዎች ከወያኔ በበለጠ ተጠናክረው በስለው ብልህ ሆነው መገኘት ሲገባቸው ጭቃ እንደገባ አሳማ መንቦጫረቅና መተራመሱን መርጠው ወይም ችሎታቸው ውሱን ሆኖ ወያኔን በቀጦ ሊታገሉ አልቻሉም። ህዝብም በዚህ ድንብርብራቸው በማጀብ ወስላቶቹን ታጋይ ቡከኖቹን የትግል መሪ ሌቦቹን ተቃዋሚ በሚል ጀግኖቹን እንኳን በቅጡ ሊመርጥና ሊወስን አልቻለም። ለወያኔው ቅጥረኛ ለክህደቱ የተጨፈረለትን ማስተዋስ ይበቃል። ከስረ መሰረቱ አድርባይና ባንዳ የሆኑ ግለሰቦችንም አቅፎ አዳንቆ ትግል ለማካሄድ በተደረገው ፉርሽ ሙከራ ሁሉ የዚሁ ነጸብራቅ ነው። ከትላንት ወዲያ እኮ አላሙዲን የሀገር አለኝታ ብለው የተከራከሩን በርካታ እንደነበሩ የምንረሳው አይደለም። ተቃዋሚ ኃይሎች ተብዮቹ በአብዛኛው በፖለቲካ ደካማና ንቃት ጎደል ናቸው። ይህ ደግሞ ለወያኔ ሚስጥር አይደለም። ሲጨፍርብን የቆየውም ምንነታችንን አውቆ ነው። ሲዘውረን የቆየውም በዚሁ ነው። በቅርቡ ወያኔን አትንኩ፣ ንብረቱን አክብሩ ያሉንን ተቃዋሚዎች ማንሳት ይበቃል። ወያኔ ጥሩ መሪ ሰው ይመድብልን ይሹምልን ሲል ትናንት ከትላንት ወዲያ የተማጸነውም የተቃዋሚ መሪ ነኝ ባይ ሌላ ምሳሌ ነው። የራሳችን እስረኞች ከተፈቱ ስለሌላው ምን ቸገረን ባዮቹ ተቃዋሚዎችም መረጃ ናቸው። ከወያኔ ጋር አሁንም በሰላም ተደራድረን ሩብ ዳቦ እናገኛለን ብለው የሚዳክሩትም ሁሉ ሌላ ምሳሌ ናቸው። ፖለቲካው አልገባቸውም። ወያኔን ማወቅ አልቻሉም። የትግሉ ይዘትና አቅጣጫም ተሰውሮባቸዋል። አላቅማቸው እንዋጋ ብለው ስንቱን ጀግና አስገደሉ የሚባልባቸው ናቸው። በ1997 ዓመተ ምህረት የህዝብን ድል አስነጥቀዋል። የሙት ከተማ አድማ ዝግጅታችንን ከአሜሪካና እንግሊዝ ጋር ሆነው አክሽፈው ለወያኔ ጠቅመዋል። ይህን ያደረጉትን ከንቶች ተመልሰን የትግል መሪ ብለን ልናቅፍም ደፋ ቀና ማለታችን ዛሬም መስካሪ የበዛበት ክስተት ነው። ወያኔ አገርን ሊያጠፋ ሲዳክር፣ ይህን ለማስቆም ህዝብ ሲነሳ፣ ተቃዋሚ ተብዮቹ የወያኔ እሳት አደጋ ተከላካይ በመሆን በህዝብ ትግል እሳት ላይ ውሃ ሲረጩ ታዝበናል፣ የታዘብንም ነው። ህዝብ አለኝታችን ሲላቸው፣ እነሱ ግን አያድን ጋሻ ቂጥ ያስወጋል ከመሆን ማለፍ አልቻሉም። የወያኔ ተቃዋሚ ነን ሲሉ ሲደነፉ ቆይተው የወልቃይት ጠገዴ ጉዳይ ሲነሳ የዘሬን ብተው ይዘርዝረኝ ብለው ከወያኔ ጎን ሲቆሙም ታዝበናል። ህዝብ በጸረ ወያኔ ትግል ሲሰዋና ስቃይን ሲቀበል ከወያኔ ድርድር ብለውና የባዕድን ኩርኩም ጨምርልን ጌታ በሚል ተቀብለው ክህደትን ሲያጠነጥኑም አይተናል። አሁንም እያየን ነው። ተቃዋሚ ኃይሎች በተለይ ህጋዊ ነን ብለው አገር ቤት ያሉት የሚጠበቅባቸውን አላሟሉም። በሰላም መታገልና እጅ መስጠት ተወራራሽ ሆኖባቸው ታማኝ ተቃዋሚነታቸው ጥቅም አልባ አድርጓቸው ከርሟል። ይህን ትችት የሚወዱትም የሚቀበሉትም አለመሆኑን ብናውቅም መነገር ያለበት ሐቅ ነው። ሐቅ ቢመርም እንደ ኮሶ መዋጥ ያለበት ነው። ከድክመት ለመላቀቅ ካሽመደመደ ኮሶ ሁሉ ሽረትን ለማግኘት ለመገላገል በውጭ አገር ያሉት ተቃዋሚዎች በሉምባዮች ደግሞ በአብዛኛው የጥቂት ግለሰቦች ቡድኖችና በአገራችን የፖለቲካ መድረክ ላይ ያላቸው ሚናና ሚዛን ኢምንት የሆነ ነው። ስማቸው ከባድ፣ ይዘታቸውና ውስጣቸው ገለባ ነው። ተቃዋሚ ነን ብለው በሻቢያ ስር የወደቁትን የአገራችን ተቃዋሚ ኃይል ብሎ ማንሳቱ ራሱ ስህተት ነው። የውጭ ኃይል ቡችላ ወይም መሳሪያ ናቸውና እንዳሸን የፈሉት ጽንፈኛ ቡድኖችም መሪዎቻችን ነን ከሚሉት ውጭ አባልም የላቸው። እድሜ ለድረገጽና የሶሻል መገናኛዎች ራሳቸውን አክብደውና ግነው ድርጅት መስለው ይቆፈሳሉ። ከ17 በላይ አክራሪ የአማራ ቡድኖች ለምሳሌ ይህ ነው የሚባል ህልውና የላቸውም። ሌንጮ ለታ ማን ብለን የምንቆጥረው ተከታይ አለው? በአብዛኞቹ ተልካሻ ቡድኖች ሰርገው ገብተው አለና የሚሉን ራሳቸው እነወያኔ አይደሉም? አንዳንዶቹስ ታሪካቸው ሲመረመር ትግልን መደገፍ ሳይሆን መጉዳት ሆኖ አልቆየም ዋና ሚናቸው? ትግልና በትግል መነገድ የተጻረሩ ጉዳዮች ናቸው። በጠቅላላውና በጽንፉ ሊባል በሚችልም ደረጃ ያለውን ሁኔታ ሰንቀኝ ማንም የረባና ትግልን የሚያካሂድ ድርጅት በሀገር ውስጥም በውጭም የለም የሚል ጨለምተኛነትን በስህተት ለማራገብ አይደለም። ኢትዮጵያ ብለው የሚታገሉ አሁንም አሉ። ስህተታቸው፣ ድክመታቸው ደግሞ ሁላችንንም የሚመለከት ነው። ድክመቱ ላይ ጫና የምንሰጠው ሊታረም ሊወገድ የሚችለውን አስወግደን ወደ ህብረትና ጥንካሬ ወደ ቁርጠኛ ትግል ልንመጣ እንድንችል ነው። ህብረት ያልተቻለበት አንዱና ምናልባትም ዋናው ምክንያት ድርጅቶች ጠላትን በሚመለከት አንድ ወጥ ግንዛቤ ሊኖራቸው ባለመቻሉ ነውና። ወያኔ ጠላታችን ነው ስንል ሌሎች ደግሞ የለም አብሮን ሊሰራ የሚችል ኃይል ነው ካሉ በመሐከላችን ያለው ገደል ሰፊ ነው። ወያኔን በትግልና በህዝብ አመጽ ማስወገድ ነው ግዳጃችን ስንል የለም በሰላም ከወያኔ ጋር ተግባብተን ወያኔ ታቅፎ ለውጥን መፈለግ አለብን የሚሉ ከመጡ ስምምነት ደህና ሰንብች ይሆናል ሁኔታው። አብዛኛዎቹ ተቃዋሚዎች ወይም መሪዎች ነን ባዮች ስለወያኔ መሰረታዊ ማንነት ምንነት በቂና ተገቢው ግንዛቤ የላቸውም። ለዚህም ነው ደግሞ ደጋግሞ ወያኔ የሚያወናብዳቸው። ወያኔ ከለውጥ የተጣላ ይሉኝታቢስ ሁሉም ዘረኛ ሁሉም ጸረ ህዝብ ጸረ ኢትዮጵያ ኃይል መሆኑን መረዳት አቅቷቸዋል። ይባስ ብሎ በአሳፋሪ ደረጃ ደግሞ ወያኔን የሚፈሩ ተቃዋሚ ቡድኖች መሪዎች ጥቂቶች አይደሉም። ማድቤት ገብቶ እሳት ሙቀጠልቶ እንዲሉ ትግል ብሎ ትግል ፈርቶ የሚሆን ነገር አይደለም። ትግል ደግሞ ደፋር እርምጃዎችን መውሰድ የግድ ይላል። ከፈሩ ትግል አይሆንም አይሳካም። የትግል መሪዎች ቆራጦች ሞታይፈሪዎች መሆን ይጠበቅባቸዋል። አለበለዚያ ወደ ጎን ሆነው ሌሎች ጀግኖችና ደፋሮች ትግሉን እንዲያፋፉሙ ቦታ መልቀቅ አለባቸው። በተጨባጭ ስናይ ግን መሪ በሉን አድንቁን ውዳሴ ከንቱ አሰሙን ብለው የተሰየሙት ቆራጥ ትግል ለማካሄድና ከወያኔ ለመፋለም ድፍረቱም ያላቸው ሆነው አልተገኙም። ይህም ሌላ መወገድ መቀየር ያለበት ድክመታችን ነው። ተቃዋሚ ድርጅቶች ብቁ መሪዎች ቆራጥ መሪዎች ብልህ መሪዎች ሊኖራቸው ይገባል። ይህ አይነቶች በርግጥም አሉ ግን ብዙዎች አይደሉም። ድክመታችንን እናስወግድ ማለትም በሐቅ ለሀገራችን የምንታገል ኃይሎች ሁሉ ይህ ባንዳዎችን ቀጥረኞችን የወያኔ አጋሮችን አይመለከትም። በራሳችን ላይ ኃይለኛ ባውዛ አብርተን አተኩረን ስህተትና ድክመትን ለማስወገድ መጣር መረዳዳትም ያስፈልገናል። ይህ ሁሉ ደግሞ በወያኔ ላይ ተባብሮ ለመነሳትና ወያኔን ለማስወገድ እንጂ ጭራቅን አቅፎ መፍትሄን ስርየትን ለመሻት አለመሆኑ ግልጽ ሊሆን ይገባዋል። ወላጆቻችን ሲተርቱ አህያን ስጋ ጭነህ ጅብን ንዳ ብለህ አንጃ ይሆን ብለህ ብለዋል። ባንዳን ከሃዲን አንጃን መሰል ተውሳኮችን ማራቁ የግድ ነው። በወያኔ ላይ ቆርጠን መነሳትና በጽናት መቆም መጀመሪያ እርምጃ ነው። ጎራን ደግሞ ማጽዳትና ቱሃኖችን ማስወገድ አስፈላጊ ነው። ድክመትና ብዥታንም በዚሁ ማስወገድ መደረግ ያለበት ነው። ነቅቶ ተባብሮ ጸረ ወያኔውን ትግል ማጠናከር ለወያኔ በምንም አይነት ሰለባ አለመሆን ትግልን አለማስበላት የማይሆን ይሆናል ብሎ አለመደናገር ወያኔ ወያኔ እንጂ መቼም ሌላ ሊሆን ሊቀየር ሊጨምጥ አደብ ሊገዛ ዘረኝነትን ሊተውና ለኢትዮጵያ ሊበጅ መጠበቅ የለበትም። ጸረ ወያኔ ወይጋራ ትግላችን ይፋፋም ይከተል።
የታባቱ
ሞትን ይሙት
ያሆር እስሙላ ወጣስተተበር ሞት እንደሽማ
ባካችሁ ዘመዶቼ ሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግነን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሸጌ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በንባውሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሻ ይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነሽ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜስ ከስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእንታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእንታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
من جنة ومالك سوى